ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥር 26 2012 ዓ ም ዝግጅታችን ጀመረ።
ናይ ትግራይ ናይ ፖለቲካ አድማስ ምስፋሕ
የትግራይ የፖለቲካ ምህዳር በአስቸኳይ መስፋት አለበት።
አቶ አብርሃ ተክሉ የባይቶና አባይ ፓርቲ ምክትል ሊቀመንበር ናቸው። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። በምሽቱ በርከት ያሉ ዘገባዎች አሉን። በትናንት የጠቅላይ ሚኒስትር አብይ አህመድ የፓርላማ ውሎ ላይ የተዘጋጁና የተሰባሰቡ የምሁራን አስተያየቶችና ትችቶች አሉ። በምሽቱ እንደምናመሻችሁ፣ አስተናጋጃችሁ ሰሎሞን አባተ ነኝ።
ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ ኃይሎች ደቡባዊ ሶማሊያ ውስጥ ወታደራዊ ጥቃት አካሂደው ሁለት የአልሸባብ ግቢዎችን መደምሰሳቸውን የዩናይትድ ስቴትስ የመከላከያ ሚኒስቴር አስታወቀ። የቀድሞ የኬንያ ፕሬዚደንት ዳንኤል አራፕ ሞይ ዛሬ በ95 ዓመታቸው አረፉ። እዚያው ኬንያ ውስጥ በአንድ ትምህርት ቤት በተከሰተ ግፊያና መረጋገጥ ተከትሎ 14 የሚሆኑ ልጆች ሕይወታቸው ማለፉን የሀገሪቱ ፖሊሶች ገለጡ። የሚሉትና ሌሎችም አሉን።
አመሰግናለሁ ቆንጂት። የዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እናልፋለን።
ኢትዮጵያ ውስጥ ለኮሮና ቫይረስ ተጋልጠዋል ተብለው የተጠረጠሩት 4 ሰዎች የምርመራ ውጤታቸው አሁንም አለመድረሱ ተገልጿል። በሌላ በኩል ደግሞ የኢትዮጵያ አየር መንገድ በረራ እንደማያቆም ዋና ስራ አስፈጻሚው አረጋግጠዋል። በምሽቱ የሐኪሞን ይጠይቁ ዝግጅት ዝርዝሩን ይዘን እንቀርባለን። የዩናይትድ ስቴትስ ኃይሎች ባለፈው ወር ደቡባዊ ሶማሊያ ውስጥ በአካሄዱት ወታደራዊ ጥቃት ሁለት የአልሸባብ ግቢዎችን ደምስሰዋል፣ ቢያንስ አንድ አሸባሪ ገለዋል ሲል የዩናይትድ ስቴትስ የመከላከያ ሚኒስቴር አስታውቋል። የዩናይትድ ስቴትስ የአፍሪካ እዝ አፍሪኮም ጥቃቶቹን ያካሄደው ከሶማሊያ ኃይሎች ጋር በቅንጅት ሲሆን ጃማም እና ጂሊብ የተባሉ ስፍራዎች ያሉ ግቢዎችን ነው እንዳወደሙ የተገለጸው። ሲቪሎች ላይ ጉዳት እንዳይደርስ ከፍተኛ ጥንቃቄ መደረጉን አፍሪኮም አስታውቋል። የአፍሪኮም የደህንነት ምክትል ዲሬክተር ብርጋዴር ጄኔራል ግሬገር ሄድፊልድ በሰጡት ቃል ሁለቱ ግቢዎች የአልሸባብ ታጣቂዎች በንጹሐን ሲቪሎች ላይ የሚፈጽሟቸውን የሽብርተኛ አድራጎቶች የሚያቅዱባቸውና የሚያደራጁባቸው እንደነበሩ ደርሰንበታል ብለዋል። የቀድሞ የኬንያ ፕሬዚደንት ዳንኤል አራፕ ሞይ ዛሬ በ95 ዓመታቸው አርፈዋል። ሞይ ያረፉት በናይሮቢ ሆስፒታል በሕክምና ላይ ሳሉ መሆኑን ቤተሰባቸው አስታውቋል። የቀድሞ ፕሬዚደንት የቀብር ስነ ስርዓት እስከሚፈጸምም ፕሬዚደንት ኬንያታ በሀገሪቱ ብሔራዊ ሀዘን ማወጃቸውን ጠቅሶ ከናይሮቢ ገልሞ ዳዊት ተከታዩን አስተላልፏል።
ኬንያን ከ1978 እስከ 2002 በፕሬዝደንትነት የመሩት የቀድሞው የኬንያ ፕሬዝደንት ዳንኤል ቶሮይቲች አራፕ ሞይ ዛሬ በተወለዱት 95 ዓመታቸው ከዚህ ዓለም በሞት ተለይተዋል። በሀገሩ አጠራር ምዜሞይ በሚል ቅጽል ስም የሚታወቁት የቀድሞው ፕሬዝዳንት ሞይ ዛሬ እልፈተ ሕይወታቸው ሲሰማ በኬንያ ባሪንጎ ግዛት የምክር ቤት አባል የሆኑት ልጃቸው ጊዲዮን ሞይ አባታቸው በናይሮቢ ሆስፒታል ሕክምና ሲደረግላቸው ቆይተው ዛሬ ጠዋት አርፈዋል ብለዋል።
አባቴ ሕይወቱ ያለፈው ዛሬ 11 ሰዓት ተኩል አካባቢ ነበረ። ሕይወቱ ስታልፍ አጠገቡ ነበርኩ። በሰላም ነው ያረፈው። እንደ ቤተሰብ ደግሞ ህልፈተ ሕይወቱን ተቀብለነዋል። በግሌ ደግሞ በዚህ ጊዜ ለቤተሰባችን አጋርነታቸውን ያሳዩንን ኬንያውያንና መላውን ሕዝብ ማመስገን እፈልጋለሁ። እግዚአብሔር ይስጥልን።
Thank you all and God bless you. የቀድሞ ፕሬዝዳንት ሞትን ተከትለው በዩናይትድ ስቴትስ በጉብኝት ላይ የሚገኙት የአሁኑ የኬንያ ፕሬዝዳንት ኡሁሩ ኬንያታ የተሰማቸውን አዘን ገልጸው የሞይ ስርዓተ ቀብር እስኪፈጸም የሚቆይ ብሔራዊ አዘን አውጀዋል። ኬንያውያንም ለ24 ዓመታት ሀገራቸውን ስለመሩት መሪ በማህበራዊ ሚዲያ የተለያዩ አስተያየቶች ተለዋውጠዋል። አንዳንዶቹ ሞይ በአስተዳደር ዘመናቸው የኬንያ መንግስት ብዙ መስራ ቤቶች በስርዓት እንዲደራጅ ያደረጉ፣ ለሀገሩም ብዙ መስራት ልማትን የዘረጉ፣ የሴቶች አዳሪ ትምህርት ቤቶች እንዲበራከቱና ሌሎች ጥሩ ምግባራትን ከውነዋል ብሎ ሲያወድሷቸው፣ ሌሎች ደግሞ ዳንኤል አራፕ ሞይ የተቀናቃኝ የፖለቲካ ፓርቲዎችን የደመሰሱ አምባገነን መሪ፣ የሀገሩን ሀብት የመዘበሩ ናቸው ሲሉም ወቀሳ አቅርቦባቸዋል። የተለያዩ የኬንያና የአካባቢው ሀገሮች መሪዎችና ፖለቲከኞችም በሞይ ህልፈተ ህይወት የተሰማቸውን አዘን ገልጸዋል። በኬንያ በ1982 በሞይ አስተዳደር ላይ ተቃጥቶ የከሸፈው መፈንቅለ መንግስት በመደገፍ ተጠርጥረው ለእስር ተዳርገው የነበሩት ላይላ ኦዲንጋ ከሞይ ጋር መታረቃቸውን በሰጡት የአዘን መግለጫ ሲገልጹ፣ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድም በሞይ ህልፈተ ህይወት የተሰማቸውን አዘን ለቤተሰባቸውና ለኬንያውያን አስተላልፈዋል። ዳንኤል አራፕ ሞይ የአፍሪካ ህብረትን ከሰኔ 1981 እስከ ሰኔ 1983 በሊቀመንበርነት መምራታቸው ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን እናመሰግናለን። ከኬንያ ዜና ሳንወጣ ካካሜጋ በምትባል የኬንያ ከተማ ባለ አንደኛ ደረጃ ትምህርት ቤት ከተከሰተ ግፊያና መረጋገጥ ተከትሎ ቢያንስ 14 ልጆች ህይወታቸው ማለፉን የሀገሪቱ ፖሊሶች አስታውቀዋል። ትናንትና ተማሪዎች ሲለቀቁ ደረጃ ላይ በተፈጠረ ግፊያ ሌሎች 20 ልጆች ደግሞ መቁሰላቸውን ነው ፖሊስ ያስታወቀው። አንዳች ነገር ያስፈራቸው ይመስል ነበር። እንደ ንብ ግር ብለው ሲሮጡ ነበር የሚታዩት። ከዚያ ከህንጻው ላይ ወደቁ። ህንጻው አልፈረሰም፣ እነሱ ከላይ ወድቀዋል ብለዋል የፖሊስ ባለስልጣን። በባለ 3 ፎቅ ህንጻው ላይ ምን እንደተፈጠረ ምርመራ እየተካሄደ መሆኑንም አስታውቀዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አዲሱ ኮሮና ቫይረስ በበርካታ ሀገሮች እየታየ ይሁን እንጂ የዓለም የጤና ድርጅት ወረርሽኙ ገና ዓለም አቀፍ ወረርሽኝ ፓንደሚክ የሚባለው ደረጃ ላይ አልደረሰም ብሏል። የድርጅቱ የወረርሽኞች ዘርፍ ዲሬክተር ዶክተር ሲልቪ ብራያንድ ዛሬ ጀኔቫ ላይ ለጋዜጠኞች በሰጡት ቃል የቫይረሱ ስርጭት በአሁኑ ወቅት ያለበት ምዕራፍ ከአንድ በላይ መነሻ ወይም መቀስቀሻ ያለው ወረርሽኝ ደረጃ ላይ ነው ሲሉ ነው የገለጹት። ኮሮና ቫይረስ ባለፈው ታህሳስ ወር ማዕከላዊ ቻይና ውሃን ውስጥ ከተቀሰቀሰ ወዲህ እስካሁን ቢያንስ 425 ሰው ሞቷል። የሚበዙት የሞቱት ቻይና ውስጥ ነው። ለቫይረሱ የተጋለጡት ደግሞ ከ20 ሺህ ይበልጠዋል። ከቻይና በስተቀር ሌሎች 23 ሀገሮች በቫይረሱ የተጠቁ 150 ሰዎች እንደተገኙ ተገልጿል። ፊሊፒንስ ውስጥ በበሽታው አንድ ሰው ሞቷል። ከቻይና ውጪ ሰው ሲሞት ይህ የመጀመሪያ መሆኑ ነው። በቻይና በተቀሰቀሰውና በፍጥነት በመዛመት ላይ ባለው የኮሮና ቫይረስ ወረርሽኝ የተነሳ የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራ እንደማያቆም አመልክቷል። የዓለም የጤና ድርጅት ያወጣውን መመሪያ በተግባር ላይ እያዋለ መሆኑን፣ ነገር ግን የበረራ እገዳን አስመልክቶ የዓለሙ ድርጅት ያስተላለፈው መመሪያ ባለመኖሩ በረራውን ለማቆም ምክንያት ያለ መኖሩን ነው አየር መንገዱ ያስታወቀው። በሌላ በኩል በታየባቸው መጠነኛ የሕመም ምልክት ሳቢያ 4 ግለሰቦች ወደ ማቆያ ስፍራ መወሰዳቸውንና የምርመራ ውጤት በመጠበቅ ላይ መሆኑን የጤና ጥበቃ ሚኒስቴር አስታውቋል። አድማጮች፣ በዚህ ርዕስ ላይ የተጠናቀረ ዘገባ በሁለተኛው አጋማሽ እናቀርባለን። የዩናይትድ ስቴትስ ዲሞክራቲክ ፓርቲው እጩ ተፎካካሪዎች በመጪው ፕሬዝደንታዊ ምርጫ ፕሬዝደንት ዶናልድ ትራምፕ ጋር ለመፎካከር ምን ያህል ጥንካሬ እንዳላቸው የሚጠቁመው የመጀመሪያው መፈተኛ ወይም የመጀመሪያው ፈተና አይዋ ኮከስ ትናንት ማታ አንድ አሳፋሪ መሰናክል አግኝቶታል። የአይዋ ሕዝብ የእጩ መረጣ ሸንጎዎች ወይም ኮከሶች ድምፅ ከሰጡ ከሰዓታት በኋላ የአይዋ ክፍለ ግዛት ዲሞክራቲክ ፓርቲው አንዱንም ሪፖርት ማቅረብ አልቻሉም። በመላዋ አይዋ ከ100 ሺህ በላይ ዲሞክራቶች ትናንት ማታ በየአብያተ ክርስቲያኑ፣ የማህበረሰብ ማዕከላት፣ የኮሌጆች፣ የስፖርት አዳራሾች ወዘተ፣ በትልልቆቹ ከተሞች ደግሞ በግዙፍ አዳራሾችም ጭምር ከ11 እጩዎች ለወደዱት ድጋፍ ሊሰጡ በ1680 እጩ መራጭ ሸንጎዎች ወይም ኮከሶች ተሰባስበው አምሽተዋል። ይሁን እንጂ የተሰጡትን ድምጾች ማስታወቁ ላይ ችግሮች ተከስተዋል። የክፍለ ግዛቲቱ የፓርቲው ኃላፊዎች የዘገየበትን ምክንያት ከመላ ክፍለ ግዛቷ አጠቃላይ የድምፅ ውጤቶችን ማስተላለፍ ሂደት ላይ የገጠመ እክል እንደሆነ ተናግረዋል። በዘገባዎች መሰረት ደግሞ የችግሩ መንስኤ በቂ ፍተሻ ወይም ሙከራ ያልተደረገበት የሞባይል ቴሌፎን የሪፖርት ማስተላለፊያ መተግበሪያ ላይ የገጠመ እክል፣ የቴሌፎኖች መስመሮች መቋረጥ እና የአንዳንዶቹን ወረዳዎች በእጅ የተሰሉ ሪፖርቶች እንዳይቀርቡ መደረጉን ለመጓተቱ እንደ ምክንያት ገልጸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ12040 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥር 26 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ስለ ኮሮና ቫይረስና የዛሬ የኢትዮጵያ ሁኔታ እንነጋገራለን።
ይሄ በሽታ ሁኔታ እየጨመረ መሄዱና አሁን ባለበት ደረጃ በየሀገሩ ያለው ሁኔታ ለሁሉም አሳሳቢ ነው። የበሽታውም ሁኔታ አለመታወቅና የተለያዩ ሀገሮች ደግሞ ያንን የመቋቋም አቅም ጠንካራ አለመሆን ለእኛ አይነት ሀገሮችም ለሁላችንም አሳሳቢ ጉዳይ ነው።
ዶክተር ሊያ ታደሰ የኢትዮጵያ ጤና ጥበቃ ሚኒስትር ዴኤታ ከሰጡን ማብራሪያ የተቀነጨበ ነው የሰማችሁት።
አንድ እድል ነው ያለን እኛ ኢትዮጵያ እውነት ለመናገር። ምክንያቱ እንዳይገባ መከላከል ካልቻል አንዴ ኢትዮጵያ ውስጥ ይሄ ህመም ከገባ የጤና ተቋሙ ጥንካሬ ግን የጤና ሕክምና ተቋሞቹ የተሟሉ ስላልሆኑ ባለሙያውን ከብዙ አስቸጋሪ አይደለም።
ፕሮፌሰር ዳውድ ሰይድ በዊስካንሰን ዩኒቨርሲቲ የተላላፊ በሽታዎች መምህር ናቸው። ሁለቱንም ዛሬ አነጋግረናቸዋል። በሐኪሙን ይጠይቁ ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በትግራይ የፖለቲካ ምህዳር ያለመስፋት ችግር አለ ሲል ክልል ውስጥ የሚንቀሳቀሰው ተቃዋሚ ፓርቲ ባይቶና አባይ ትግራይ ገልጿል። ሙሉጌታ አጽባሃ ከመቀሌ የፓርቲው መግለጫ ላይ ተከታዩን አጠናክሯል።
ብሔራዊ ባይቶ አባይ ትግራይ ባይቶናም በዛሬው ዕለት ለጋዜጠኞች በሰጠው መግለጫ በኢትዮጵያ ይሁን በአፍሪካ ቀንድ ክስተቶች በቶሎ የሚቀያየሩበት ሁኔታ አለ ብለዋል። በዚህ ሂደትም የውጭ ጣልቃ ገብነት አለ ብለው ፓርቲው እንደሚያምን ገልጿል። ይህን ተከትሎም በትግራይ ላይ የሚቃጣ ችግር ለመመከት ፓርቲው እየሰራ ነው ብሏል። መግለጫው ያነበቡት የባይቶና ምክትል ሊቀመንበር አቶ አብርሃ ተክሉ በትግራይ ባለው እውነታ የመመከት ስራው ውጭ ያተኮረ እንጂ ለውስጥ ጉዳዮች ትኩረት እየተሰጠው አይደለም ብለዋል። ስለዚህም በትግራይ ያሉ ውስጣዊ ችግሮችን ለመፍታት ክልሉን ማጠናከር ይገባል ሲሉ ተናግሯል። ሊፈቱ ከሚገቡ ብለው ካነሷቸው ውስጣዊ ችግሮች አንዱ የፖለቲካ ምህዳር ማስፋት ነው ብለዋል።
ናይ ትግራይ ናይ ፖለቲካ አድማስ ምስፋሕ
የትግራይ የፖለቲካ ምህዳር በአስቸኳይ መስፋት አለበት። የትግራይ ፖለቲካ ከስሩ መሰረቱ እንዲስተካከል፣ ዘመናዊ እንዲሆን የክልሉ መንግስት ጥሪያችን አክብሮም የትግራይ ፓርቲዎች የውይይት ፎረም ተቋቁሞ ትክክለኛ መስመር እንዲይዝና ወደ ተግባር መግባት አለበት።
እስካሁን እያየነው ባለው የትግራይ መንግስት የፖለቲካ ምህዳር ለማስፋትና ለመክፈት ከልብ የመነጨ ዝግጁነትና ተግባር እያየን አይደለም። የትግራይ ፖለቲካ ብዙ እንቅፋቶች የተሞላ ነው። ስለሆነም የመመከት ስራችን የክልሉ ፖለቲካዊ እንቅፋቶች መፍታት አለበት ነው ያሉት። በትግራይ ካሉ ከክልሉ መንግስት ጋር ግንኙነት ያላቸው ሚዲያዎችም ያሏቸው ለህዝብ በእኩልነት እያገለገሉ አይደሉም ብለዋል። መገናኛ ብዙሃኑ ወደ አንድ አካል ያደሉ ናቸው በማለት ገልጿል። ሌላው ያነሱት ጉዳይ ፓርቲና መንግስት ተለያይተው ሊሰሩ እንደሚገባ አሳስበዋል።
በአይን ባይቶና ትግራይ ሃያል ኩንት ሆይና ንቀጻልነት ዘተአማምን
በባይቶና መለካከት ትግራይ ሃያል እንድትሆንና ቀጣይነት የሚያስተማምን አቅም እንዲኖራት በአንድ ፓርቲ ህልውና ያልተመሰረተ ነጻና ቋሚ የሆኑ ተቋማት ሊኖርዋት ይገባል። ትግራይ በእውነት ጠንካራ ተቋማት እንድትገነባ ደግሞ የመንግስትና የፓርቲ ድንበር መሰመር አለበት። ተቋማዊ የሆነ አሰራርም መተግበር አለበት ነው ያሉት። በክልሉ ያለው የወጣቶች ስራ እድል ማጣት እንዳሳሰበው የገለጸው ባይቶና በትግራይ ባደረጉት ዳሰሳ ከግማሽ ሚሊዮን በላይ ስራ አጥ ወጣቶች እንዳሉ ገልጿል። እንዲሁም የዋጋ ግሽበት በከፍተኛ መጠን መኖሩን የጠቆመው ፓርቲው በማያዳግም ሁኔታ ሊፈታ ይገባል ብሏል። በተለያዩ ምክንያቶች ሀብት ማባከን ይታያል ያለው ፓርቲው ይህም እንዲፈታ መንግስት መስራት ሲገባው መንግስትም ዋነኛ ተዋናይ ሆኗል ሲል በመግለጫው አስታውቋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
አመሰግናለሁ ሙልጌታ ለዘገባው። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የገናሌ ዳዋ 3 የኃይል ማመንጫ ግድብን የኢትዮጵያ ባለሀብቶች ከመንግስት ጋር ሆነው በሽርክና እንዲያለሙ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ጠቅላይ ሚኒስትሩ 254 ሜጋዋት ኃይል የማመንጨት አቅም ያለውን የገናሌ ዳዋ 3 ማመንጫ ግድብን ዛሬ ባስመረቁበት ወቅት ነው ይህንን መልእክት ያስተላለፉት። ሙክታር ጀማል ዝርዝር አለው።
ዛሬ የተመረቀው የገናሌ ዳዋ 3 የኤሌክትሪክ ኃይል ማመንጫ ግድብ 451 ሚሊዮን የአሜሪካን ዶላር ወጪ እንደሆነበት ተገልጿል። ኢትዮጵያ በአሁን ጊዜ 4400 ሜጋዋት የኤሌክትሪክ ኃይል እያመረተች መሆኗን የተናገሩት የኢትዮጵያ ውሃ መስኖና ኢነርጂ ሚኒስትር ዶክተር ኢንጂነር ስለሺ በቀለ የገናሌ ዳዋ 3 የኤሌክትሪክ ኃይል ማመንጫ 254 ሜጋዋት ኃይል በተጨማሪነት ወደ ሥራ መግባቱ የሀገሪቱን የኤሌክትሪክ ኃይል ሽፋን ወደ 4654 ሜጋዋት ከፍ ያደርጋል ብለዋል።
የሀገራችን መልክዓ ምድርና ተፋሰሶች ከውሃ ኤሌክትሪክ ኃይል ለማመንጨት ምቹ ቢሆኑም ያለንን እምቅ ሀብት በአግባቡ ለመጠቀም ሳንችል በርካታ ዓመታት ቆይተናል። እስካሁን ከምናመነጨው ኤሌክትሪክ 89 በመቶ የሚሆነው ከውሃ መሆኑ የኃይል ምርጭ ስብጥራችንን ከማስፋት በተጓዳኝ የውሃ ሀብታችንን በሚገባ መጠቀም እንዳለብን የሚያሳዩ ናቸው። በመሆኑም በቀጣይ ጊዜያት በተለያዩ ተፋሶቻችን ላይ የአዋጭነት ጥናት ለማካሄድ የህብረተሰባችንን የኃይል ፍላጎት ለማሟራት በትኩረት የምንሰራ ይሆናል።
ለግንባታው ከተመደበለት 451 ሚሊዮን የአሜሪካን ዶላር ወጪ ውስጥ 60 በመቶ ከቻይናው ኤግዚም ባንክ በብድር እንዲሁም ቀሪው 40 በመቶ ደግሞ በመንግስት መሸፈኑን የተገለጸ ሲሆን የገናሌ ዳዋ 3 የኤሌክትሪክ ኃይል ማመንጫ ግድብ 2.57 ቢሊዮን ሜትሪክ ኩብ ውሃ መያዝ ይችላል ተብሏል። በምረቃው ስነ ስርዓት ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ የመንግስት እቅድ የተሰራውን መመረቅ ብቻ ሳይሆን ትኩረታቸውን ወደ ቀጣዩ የገናሌ ዳዋ 6 የኤሌክትሪክ ኃይል ማመንጫ ግድብ መመለስ አስፈላጊ መሆኑን አሳስበዋል። ቀጣዩ የገናሌ ዳዋ 6 የኃይል ማመንጫ ግድብ ከአንድ ቢሊዮን የአሜሪካን ዶላር ያላነሰ ወጪ የሚጠይቅ መሆኑንም ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትሩ በማከልም በጋራ ለማልማት ለሀገር ውስጥ ባለሀብቶች ጥሪ አቅርበዋል።
ገናሌ ዳዋ 6ን በማልማት በእርሻ በኢሪጌሽንና በኢነርጂ እዚህ አካባቢ ያለውን ችግር መፍታት ስለሚፈልግ የኢትዮጵያ ባለሀብቶች በዚህ ዘርፍ ለመሳተፍ ፍላጎት ያላችሁ በፈጠነ ጊዜ ጥያቄያችሁን ለሚኒስትሩ በማቅረብ በቂ ጥያቄዎች ከቀረቡ ከኢትዮጵያውያን ባለሀብት ጋር ብቻ በመሆን የምንሰራው መሆኑን፣ ፈጥናችሁ ምላሽ የማትሰጡ ከሆነ ግን ሌሎች ለመጋበዝ የምንገደድ መሆኑን፣ ይህ ድል በጣም ጠቃሚ በመሆኑና እንዳያመልጣችሁም ምክር እየለገስኩ ወደ አዲሱ ስራ፣ ወደ አዲሱ ልማት፣ ወደ አዲሱ የብልጽግና ግስጋሴ እንድንበረታ አደራ ማለት ትፈልጋለሁ።
የኢትዮጵያ ውሃ መስኖና ኢነርጂ ሚኒስቴር በቀጣይም የህዳሴ ግድብና ኮይሻን ጨምሮ ከሌሎች ታዳሽ ኃይሎች 7300 ሜጋዋት ኃይል ለማመንጨት እየተሰራ መሆኑን ተገልጿል። ዛሬ የተመረቀው የገናሌ ዳዋ 3 የኤሌክትሪክ ኃይል ማመንጫ ግድብ በ2003 ተጀምሮ በአራት ዓመታት ውስጥ እንዲጠናቀቅ ስምምነት ቢደረግም በካሳ አከፋፈል ሂደትና የገንባታው አካል የሆነው 2 ኪሎ ሜትር ዋሻ ቁፋሮ ጋር በተያያዘ ምክንያቶች ስራው መጓተቱ ተገልጿል። ፕሮጀክቱ በኦሮሚያ ብሔራዊ ክልላዊ መንግስት በጉጂና
አመሰግናለሁ ሙክታር ለዘገባው። ወደ ተከታዩ የመስኬት ርዕስ እንለፍ። ፌደራል መንግስቱ የትግራይ ተወላጅ ባለስልጣናትን እየገፋ ነው የሚለውን ክስ ጠቅላይ ሚኒስትሩ አጉት እንደሌለውም ተናግረዋል። ባለፉት 6 ወራት ከአንድ ሚሊዮን በላይ ወጣቶች ስራ መያዛቸውንም ገልጸዋል ጠቅላይ ሚኒስትሩ። መለስካቸው ማህዘርዝሩን ይዟል።
ጠቅላይ ሚኒስትር አብይ አህመድ ትናንት በህዝብ ተወካዮች ምክር ቤት ተገኝተው ጥያቄዎች ለሰነዘሩ አባላት በሰጡት መልስ የፌደራል መንግስት ባለስልጣናት የሆኑ የትግራይ ተወላጆችን መንግስት ይገፋቸዋል ከስልጣንም አንስቷቸዋል የሚለውን ክስ በጽኑ አስተባበሉ። ከተወካዮች ምክር ቤት አባላት አንዷ ሰሞኑን በፌደራል መንግስትና በአዲስ አበባ አስተዳደር መስሪያ ቤቶች የተፈጸመ ያለ የትግራይ ተወላጅ አመራሮችን ከስራ የማባረርና የማገድ ተግባር በርሶ ዕውቅና እየተፈጸመ ስለሆነ በትግራይ ተወላጆች ላይ የማጥቃትና የማግለል ስራ መፈጸሙ ለምን አስፈልግ የሚል ጥያቄ አቅርበውላቸዋል።
አንድ ፓርቲ ከሌሎች ፓርቲዎች ጋር ህብረት ሲያደርግ ቀድሞ የፓርቲውን ሁለንተናዊ ነገር ይወርሳል። ፕሮስፔሪቲ ፓርቲ ወርሶ ገዢው ፓርቲ ፕሮስፔሪቲ ፓርቲ ነው። መደናገር አያስፈልግም። በዚህ ጉዳይ የኢትዮጵያ ገዢ ፓርቲ ፕሮስፔሪቲ ፓርቲ ነው። ህዝብ የመረጠው እናንተን ነው። እናንተ ውስጥ አብላጫ ድምፅ ያለው የትኛውን ፓርቲ መንግስት መመስረት ይችላል? ፕሮስፔሪቲ ፓርቲ በምክር ቤት አብላጫ ድምፅ ስላለው መንግስት እሱ ነው። በፌዴራል መንግስት የትግራይ ተወላጆች እየተገፉ የሚለው ምናልባት አንድ ሚኒስትር ተነስተዋል ከስራቸው። ከአስራ ምናምን በላይ ሚኒስትር ዴታዎች አሉን፣ አንድም አልተነሳም። ፌዴሬሽን ምክር ቤት አፈጉባኤ አሉን፣ ያውም አስር አስፈጻሚ ናቸው፣ አልተነኩም። ሌላ ሚኒስትር አሉን፣ አልተነኩም። የትግራይ ሰዎች ተጎዱ ከሆነ ድሮም በካቢኔ የነበራቸው ቁጥር አሁንም እዛው ነው ያለው። ወደፊትም ፕሮስፔሪቲም ይሁን ሌላ ሰው የትግራይን ህዝብ እንደ ህዝብ ያገለለ መንግስት ኢትዮጵያ ውስጥ መፍጠር አይቻልም። የሚያስብ ካለም ስህተት ነው። የትግራይ ህዝብ በኢትዮጵያ መንግስት ውስጥ ለመሳተፍ ሙሉ ብቃት እናመርታለን። ይሄን አናስብም። አብረን ስለኖር ወደፊትም አብረን እንሰራ እንደምንችል ስለምናስብ እንደ ተቃዋሚ ብናስብ ኖሮ የፕሮስፔሪቲ ፓርቲ የፈለገውን ሰው ካቢኔ ማደራጀት ይችላል። ጥርጣሬ እንዳይገባችሁ። መንግስት ማድረግ አይችልም ካለ ፓርላማው ጠቅላይ ሚኒስትሩን ጠርቶ ማውረድ ይችላል። መብታችሁ ነው። ገዢው ፓርቲ ፕሮስፔሪቲ ፓርቲ ነው። ነገር ግን ቲፒኤልኤፍ ለረጅም ዓመታት ከኛ ጋር የሰራ በቀላሉ ልንግባባ የምንችል ፓርቲ፣ ወደፊት አብረን ልንሰራ የምንችል ፓርቲ ስለሆነ በተባለው ደረጃ ግብ መክፈት አይደረግም። ከስራ ጋር ተያይዞ ማስተካከያዎች ተደርገው ሊሆን ይችላልና በጥቅሉ ባይወሰድ ጥሩ ይሆናል።
ሌላው የተወካዮች ምክር ቤት አባል ያቀረቡት ጥያቄ ምርጫን የተመለከተ ነበረ።
በ2012 ዓ.ም የሚካሄደው ሀገራዊና ክልላዊ ምርጫዎች በነሐሴ ወር እንደሚካሄድ የምርጫ ቦርድ ዝርዝር የአፈጻጸም መርሃ ግብር ማውጣቱ ይታወቃል። ይሁን እንጂ የምርጫ ጊዜ በክረምት ወራት ከመሆኑም ሌላ በአሁኑ ጊዜ በመንግስት ወይም በገዢ ፓርቲ በኩልም ሆነ በተፎካካሪ ፓርቲዎች መካከል የጋራ መግባባትም ሆነ የምርጫ ስነጓደም የምርጫ ሂደትና የአፈጻጸም ሰነድ ተዘጋጅቶ ወደ ስራ ያልተገባበት ሁኔታ ከመኖሩም ሌላ ከሀገራዊ ተጨባጭ ሁኔታም ጋር ተያይዞ ምን እየተሰራ እንደሆነ ማብራሪያ ቢሰጥ።
ምርጫን በሚመለከት የምርጫ ቦርድ ተጠሪነቱ ለምክር ቤት ነው። የምርጫ ቦርድ የህግ ማሻሻያ ሲያደርግ በኢትዮጵያ ለመጀመሪያ ጊዜ ካቢኔ ሳያየው በቀጥታ ምርጫ ቦርድ የራሱ ማሻሻያ አዋጅ ለእናንተ ያቀረበው። እኔ እንደ ማንኛውም ዜጋ ክርክሩን በሚዲያ ከመስማት ውጭ ደንቡ ተልቆልኝ በካቢኔ ተወያይቼ ረቂቅ አዋጅ እንደሌለው አዋጅ አጽድቄ አላኩላችሁ። ምርጫ ቦርድን እንደ መንግስት በቢሮ በበጀት በሚያስፈልግ ነገር ይሄ ጠየቅነውን በሙሉ አግዘናል። በዚህ ጉዳይ እጃችን አላስገባን። ህጉ የሚታይበት ተቃዋሚዎች ተፎካካሪዎች የሚያስማንኛውን ጉዳይ ካለ በቀጥታ እናንተን ይመለከት ይሆናል። ይሻሻል ካላችሁ ማሻሻል ትችላላችሁ፣ ይቀጥል ካላችሁ ይቀጥል ማለት ትችላላችሁ። እኛ እዛ ውስጥ ምንም ሚና አልነበረንም። እንደምታውቁት የምርጫ ጊዜውን በሚመለከት ግን የምርጫ ቦርድ መንግስት ከመመስረቱ አንድ ወር ቀድሞ ምርጫ መፈጸም አለበት። ያ ጊዜ ግንቦት ሊሆን ይችላል፣ ሰኔ ሊሆን ይችላል፣ ሐምሌ ሊሆን ይችላል፣ ነሐሴ ሊሆን ይችላል። ከዚያ ጊዜ በኋላ ግን አይቻልም። አንድ ወር ቀድሞ መፈጸም አለበት። ይህ ህገ መንግስታዊ ነው። ግንቦት ነው የሚሻለው ሳይ ነው የሚሻለው የሚለው ምርጫ ቦርድ ከፓርቲዎች ጋር ተነጋግሮ የሚወስነው ይሆናል። ትክክለኛ ቁርጥ ያለ ውሳኔ የተወሰነ አይመስለኝም። በትክክል ጊዜውን አላቅም። እሱም ምርጫ ቦርድ ስታነጋግሩ ብትጠይቁ መልካም ይሆናል። ነገር ግን ምርጫውን በሚመለከት ጊዜው አሁን አይደለም፣ ሰላም ነው ሰላም አይደለም፣ ቢሆን ባይደረግ የሚባለው ኢትዮጵያ ውስጥ እርግጠኛ ነኝ ሰላም በዚህ ጊዜ ይረጋገጣል ብሎ ጋራንቲ መስጠት የሚችል አንድ ግለሰብ የለም። ስድስት ወርም ይሁን አመትም ይሁን ሁለት አመትም ይሁን ከዚያ በኋላ የተሟላ ሰላም ይፈጠራል ብሎ መናገር የሚያስችል ምንም ፋውንዴሽን ነው። ያ ችግር እንዴት ይፈታል የሚለው ምክር ቤት በትክክል ምርጫ ቦርድን በማገዝ ፓርቲዎች በፈረሙ ሰነድ ልክ በዲሲፕሊን ተገዝተው ተባባሪ በመሆን ዜጎች ምርጫው ድምፅ ማሰሚያ እንጂ መጋደያ እንዳይሆን ጥበቃ በማድረግ መንግስት አስፈላጊውን ሎጂስቲክስ ጥበቃ ድጋፍ በማድረግ ሁሉ ስቴክሆልደር ከተባበረ ምርጫው ቻሌንጂንግ ቢሆንም ሊሳካ ይችላል። የምርጫ ስኬት ምርጫ ቦርድና መንግስት ላይ ብቻ የሚያርፍ ከመሰለን አይደለም። ተዋንያን በሙሉ ለሰላሙና ለስኬቱ በጋራ መስራት ይኖርባቸዋል። ያንን ካደረጉ ውጤታማ ምርጫ ማድረግ እንችላለን።
ጠቅላይ ሚኒስትሩ ለወጣቶች የስራ እድልን በመፍጠር ረገድ ያለውን ሁኔታ አስመልክቶ ለቀረበላቸው ጥያቄም ምላሽ ሰጥተው ነበረ። በሰጡት ምላሽም ባለፉት ስድስት ወራት 1.5 ሚሊዮን ወጣቶችን ስራ ለማስያዝ እቅድ የተያዘ ቢሆንም በተጣራ ሁኔታና መረጃ የተያዘው መዝገብ እንደሚያመለክተው ግን 1.2 ሚሊዮን ወጣቶች ወደ ስራ መሰማራታቸውን ገልጸዋል። ይህ ካለፈው ዓመት አኳያ እጅግ ትልቅ ውጤት ነው የሚባል ቢሆንም ከቀረው ስራ ጋር ሲነጻጸር ግን እጅግ ብዙ እንደሚቀር አልሸሸጉም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ክቡራትና ክቡራን አድማጮች፣ በዚህ ጠቅላይ ሚኒስትር አብይ አህመድ ትናንት ለፓርላማው ባደረጉት ማብራሪያና ለእንደራሴዎች ጥያቄዎች በሰጧቸው መልሶች ላይ በዚህ ምሽት አስተያየቶችን ይዘናል።
በልጆቹ በኩል ስለ ስነ መንግስት እንደሚያስተምር አስተማሪ ታስበው ግን ሴቶች ስለሆኑ አይደለም፣ የአንድ ብሔር ስለሆኑ አይደለም። እንደ ማንኛውም ግለሰብ ግን የኔን ደህንነት ማረጋገጥ የሚችል መንግስት ያስፈልጋል።
መንግስት ፓርላማ ላይ እንዳለው ጠቅላይ ሚኒስትሩ ቃል እንደገቡ ቃላቸውን በተግባር እነሱም አሳምኖ ማምጣት ማሳመን ማለት ደግሞ ምንድነው? ሰጥቶ መቀበል ነው።
ስቴት ካፕቸሪዝም እንዳለ ግልጽ ነው። ለዚህ ነው ዘይት የሚያክል ነገር የምናጣው። እነኚህ እጥረቶች የኔትወርክ ጉዳይ ነው እና በደንብ ነው የነበረው። አሁን ምን ያህል ተወግዷል የሚለውን የጠቅላይ ሚኒስትሩን ያህል በጣም እርግጠኛ አይደለሁም፣ ግን ትክክል ስቴት ካፕቸሪዝም ነበር።
አብራችሁን ቆዩ። ሪፖርተሮቻችን ከየአካባቢው ያሰባሰባቸው ትንታኔዎች፣ ትችቶችና አስተያየቶችን ያካትቱ ዘገባዎችን አዳምጡ። አሁን ወደ ተከታዩ የመጽሔት ርዕስ እንሸጋገር። የዩናይትድ ስቴትስ ፖለቲካ የዩናይትድ ስቴትስ ዴሞክራቲክ ፓርቲ የአዮዋ ግዛት አባላት በመጪው የሀገሪቱ ፕሬዝደንታዊ ምርጫ ፓርቲያቸውን የሚወክለውን እጩ ለማውጣት ትናንት ባደረጉት ጉባኤ ድምፅ ሲሰጡ ውለዋል። የምርጫው ውጤት ግን በመተግበሪያ ወይም አፕ ብልሽት ምክንያት ሲጠበቅ ከነበረበት ጊዜ በእጅጉ ለመዘግየት ተገዷል። የብሔራዊ ጉዳዮች ሪፖርተራችን ጂም ማሎን ያጠናቀረው ዘገባ አለ፣ አዳነች ፍሳዬ ታቀርበዋለች።
በአይዋ ክፍለ ግዛት በተካሄደው ምርጫ በውጤቱ የመተማመን ስሜት ካንጸባረቁት ተወዳዳሪዎች መካከል
ለብሔራዊ የፖለቲካ መድረክ አዲስ መጪ የሆኑት የቀድሞ ሳውት ቤንድ ከተማ ኢንዲያና ከንቲባ ፒት ቡዴጅ ይገኙባቸዋል።
By the time it's all said and done, Iowa, you have shocked the nation.
በመጨረሻ አይዋ ሀገሪቱን ማስገረምሽን እናውቃለን። ምክንያቱም ሁኔታዎች እንደሚያመለክቱት ወደ ኒው ሃምሽየር የምናመረው ባሸናፊነት ነው።
ከአራት ዓመታት በፊት በተካሄደው ምርጫ አይዋ ውስጥ ለጥቂት በሂለሪ ክሊንተን የተሸነፉት የቨርመንቱ ሴኔተር በርኒ ሳንደርስም በወቅቱ የአይዋ ምርጫ ጥሩ ውጤት አገኛለሁ ከሚሉት መካከል ናቸው።
Today marks the beginning of the end for Donald Trump.
ዛሬ የፕሬዝዳንት ትራምፕ ጊዜ የሚያበቃበት ወቅት የተጀመረበት እለት ነው። ተባብረን ዋይት ሃውስ ቤተ መንግስት ስንገባ ያ ሁሉ ጥላቻና ከፋፋይነት ያከትማል።
በዲሞክራት ተወዳዳሪዎች መካከል ቀዳሚ ተደርገው የሚታዩት የቀድሞው ምክትል ፕሬዝዳንት ጆ ባይደን በመጪው ሳምንት ኒው ሃምሽየር የሚካሄደውን ምርጫ በጉጉት እየተጠባበቁ ነው።
We're going to walk out of here with our share of delegates.
ከዚህ ምንወጣው ዴሌጌቶችን ጨብጠን ነው። እስካሁን ባለው ጊዜ ስለውጤቱ በተጨባጭ ባናውቅም መልካም ስሜት ነው ያለን። ስለሆነም አሁን ወደ ኒው ሃምሽየር እናመራለን።
ሌላዋ በአዮዋ በተካሄደው የቅድሚያ ምርጫ ብሩህ ተስፋ የሚታያቸው ተወዳዳሪ የማሳቹሴትስ ሴኔተር ኤሊዛቤት ወረን ናቸው።
A stronger party and a stronger nation.
ምንጊዜም ቢሆን ጠንካራ ፓርቲና ሀገር የምንሆነው ለሁሉም ፍትህ ለማምጣትና ሰፊ እድል ለማቅረብ ስንተባበር ነው።
ወረን ሳንደርስና የሚኒሶታዋ ሴኔተር ኤሚ ክሉበሸር በፕሬዝደንት ዶናልድ ትራምፕ ላይ በተመሰረተው የክስ ሂደት ውስጥ ተጠምደው ስለቆዩ ከቅርብ ሳምንታት ወዲህ ብዙም የምርጫ ዘመቻ አላካሄዱም። ሴኔተር ኤሚ ክሎበሻር
Even in a crowded field of candidates even
ብዙ ተወዳዳሪዎች ባሉበት ሁኔታ ሳይቀር ፕሬዝዳንት ትራምፕ ላይ በተመሰረተው ተገቢ ክስ ምክንያት ላለፉት ሁለት ሳምንታት ከስራ ቦታዬ ወጥቼ የምርጫ ዘመቻ ለማካሄድ ባልቻልኩበት ሁኔታ ሳይቀር መታገላችን አልቀረም። እናንተም ለኔ መታገሉን ቀጥላችኋል።
በመላ አይዋ ክፍለ ግዛት በተካሄዱት የዲሞክራቶች ስብሰባዎች ሰዎች በብዛት ተገኝተዋል። የሚፈልጓቸውን ተወዳዳሪዎች ለመምረጥም በብዛት ተሰልፈዋል። በመጪው ማክሰኞ ደግሞ ተወዳዳሪዎቹ ወደ ኒው ሃምሽየር ክፍለ ግዛት ያመራሉ።
አመሰግናለሁ አዳነች። አሁን ከምሽቱ 3 ሰዓት ከ32 ደቂቃ ሆኗል አዲስ አበባ ላይ። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ ብላችሁ ማዳመጥ ትችላላችሁ። በአሃዱ ራዲዮ 94.3 ላይም በቀጥታ እንገኛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ያለፉም ዝግጅቶቻችንን ይህን ስርጭት በቀጥታም እንደዚሁም ሌሎች አስተያየቶቻችሁን የምታንሸራሽሩባቸው መድረኮች አሉን። ተከተሉን። በፌስቡክና በትዊተርም አለን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ብላችሁ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ በጥራት ማግኘት ትችላላችሁ። ዝግጅቶቻችንን ከዚህ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡም እንጋብዛለን። አስተያየቶቻችሁን ለማንሸራሸር የስልክ ቁጥራችን በተዘዋዋሪ የምትደውሉበት 2022059942 የውስጥ መስመር 14 ነው። የኢሜይል አድራሻችን horn@voanews.com ነው። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ኦድሬስ ሬጅስ በስቱዲዮ መሳሪያዎች ላይ ይገኛል። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ለዜናው ቆንጅት ታየ፣ ዋና አዘጋጅ ትዝታ በላቸው። በምሽቱ አብረናችሁ ነን። እያስተናገድኳችሁ ያለሁት ሶሎሞን አባተ ነኝ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እያደመጣችሁ ያላችሁት። የምዕራብና የደቡብ ኦሮሚያ የጸጥታ ችግር ከኃይል እርምጃ ይልቅ በሰላማዊ መንገድ እንዲፈታ ጠቅላይ ሚኒስትሩ ያሳዩት ፍላጎት የሚበረታታና ትክክለኛ መንገድ ነው ሲሉ የሰላምና ጸጥታ ታሪክና ተግባቦት ሳይንስ ምሁራን ገልጸዋል። ናኮር መልካ የአምቦና የአርሲ ዩኒቨርሲቲ መምህራንን አነጋግሮ ተከታዩን አጠናቅሯል።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በሕዝብ ተወካዮች ምክር ቤት ቀርበው በልዩ ስብሰባው ላይ ከተሳተፉ የምክር ቤቱ አባላት መካከል አንድ ተሳታፊ ስለ ምዕራብና ደቡብ ኦሮሚያ ጸጥታ ላነሱላቸው ጥያቄ ሲመልሱ እንዲህ ብለው ነበር።
በወለጋ ተነሳል ባለ ችግር ሁላችሁም እንደምታውቁት የታጠቁ ኃይሎችን በሙሉ ካሉበት ኑ በሰላም እንታገል ብለን የጋበዝንበትን የሄድንበትን እልቀት መናገር አያስፈልግም። ስለምታውቁት በወለጋ አካባቢ በጉጂ እንኳን የሚባለው የተለምዶ ነው፣ በጣም ቀንሷል። ጉጂ አካባቢ በነበረኝ ጉብኝትና ውይይት ህዝቡ በተደራጀ መንገድ ያንን አይነት ችግር መቀነስ መቻሉን ገልጾልኛል። ነገር ግን በምዕራብ ወለጋ አሁንም ተጨማሪ ስራ የሚጠይቁ ነገሮች አሉ። እንዴት ይፈታል ብለው ያስባሉ ለተባለው ቢፈታ ለሀገር የበጀውና መልካም የሆነው በሰላማዊ መንገድ ብቻ ነው። ወንድም ወንድሙን የሚገልበት ጊዜ እኛ ሀገር ማብቃት ስላለበት በጣም መልካሙ መንገድ በሰላማዊ መንገድ በድርድር በንግግር ችግሩ መፍታት።
ይህንን የጠቅላይ ሚኒስትሩን አስተያየት መነሻ በማድረግ ያነጋገርኳቸው የተለያዩ ዩኒቨርሲቲ ምሁራንም በምዕራብና ደቡብ ኦሮሚያ ከአንድ ዓመት በላይ ተንሰራፍቶ የቆየው የጸጥታ ችግር እልባት ሊያገኝ የሚችለው በሰላማዊ መንገድ በሚደረገው ውይይት መሆኑን ይስማማሉ። ከነዚህ መካከል በአዲስ አበባ ዩኒቨርሲቲ የሰላምና ጸጥታ ሶስተኛ ዲግሪ ዶክተሬት ተማሪ ኩማ በቀለ ጠቅላይ ሚኒስትሩ የሕዝብ ተወካዮች ምክር ቤት ፊት ቀርበው በተለይ በምዕራብ ኦሮሚያ ስላለው የጸጥታ ችግር ያቀረቡት የሰላም መፍትሄ ሀሳብ የሚደገፍ ነው ካሉ በኋላ ፖለቲካዊ መፍትሄም ያሻዋል ብለዋል።
መሰረቱ ምንድን ነው ችግሩ የሚለውን ነው እንጂ በቀጥታ በኃይል ማስተካከል ትንሽ የሚከብድና ከጊዜውም ጋር የማይሄድ አካሄድ ሆኖ ነው እኔ የሚታየኝ። ስለዚህ ቁጭ ብሎ በትክክል እዛ አካባቢ የምንቀሳቀሰው ኃይል ጋር መንግስት ፖለቲካ መፍትሄ መስጠት የሚያስፈልግ ይመስልኝ።
የአርሲ ዩኒቨርሲቲ የታሪክ መምህሩ ሙስጠፋ ደሹ በበኩላቸው መንግስት ለህዝቡ ደህንነት ቅድሚያ ሰጥቶ በምዕራብና ደቡብ ኦሮሚያ ከሚንቀሳቀሱ ራሳቸውን የነጻነት ሸማቂዎች ነን ከሚሉ አካላት ጋር ለመወያየት ቁርጠኝነት ማሳየቱን ነው የጠቅላይ ሚኒስትር ዶክተር አብይ አስተያየት የሚያመለክተው ብለዋል። ትክክለኛ የሰላም አማራጭም ይሄ ነው ይላሉ መምህር ሙስጠፋ። በዚህ ሂደት ግን ከዚህ በፊት ያልተሳኩ ድርድሮችንም ማጤንና ችግሩን በማያዳግም ሁኔታ የሚፈታበትን አቅጣጫ መቀየስ ያስፈልጋል ሲሉ ይናገራሉ።
ምዕራብ ኦሮሚያና ጉጂ አካባቢ ያለው ሰላም አለመኖሩ ህዝቡ ላይ ትልቅ ተጽዕኖ እያመጣ ስለሆነ መንግስት ፓርላማ ላይ እንዳለው ጠቅላይ ሚኒስትሩ ቃል እንደገቡ ቃላቸውን በተግባር እነሱም አሳምኖ ማምጣት፣ ማሳመን ማለት ደግሞ ምንድን ነው? ሰጥቶ መቀበል ነው። እነሱ የሚፈልጉትን ለህዝብ ተብሎ ሰላም ስለሚቀድም ለእነሱ ጋር ሆኖ ድርድር በማድረግ ድርድሩን በሰከነ መንፈስ ለህዝብ ተብሎ በሁለቱም ጎራ እሊ አለመያያዝ ሁለቱም አብሮ ተቀምጦ ቢወያዩ በገዳ ስርዓት በኢንተርናሽናል ህጎችም ስላሉ ሽምግልና ቢቀመጡና ሰላም እንዲወርድ ከዚህ በፊት ቃል የገቡት ማየት ለምን ተግባራዊ አልሆነም? ለምንድን ነው የእኛ ህዝብ አሁንም የትላንትናን ጭቁና የትላንትናን አለመኖርን እየኖረ ያለው ብሎ እንደገና ቁጭ ብሎ ከመንግስት ምንድን ነው የቀረው በሌላኛ ግሩፕ ደግሞ ምንድን ነው የቀረው ብሎ ቁጭ ብሎ
የአምቦ ዩኒቨርሲቲ ተግባቦትና ጋዜጠኝነት ረዳት ፕሮፌሰር እና የደቡብ አፍሪካ ዩኒሳ ዩኒቨርሲቲ የዶክተሬት ተማሪ ዳሃኖ እንዳሉ የጠቅላይ ሚኒስትሩ የሰላም ጥሪ ተስፋን የሚያጭር ነው ይላሉ። ከዚህ ቀደም የብልጽግና ፓርቲ ከፍተኛ አመራር ብዙሃን መገናኛ ላይ ቀርበው ከሽፍቶች ጋር አንነጋገርም፣ ምንም አይነት ድርድር አይከናወንም ብለው ነበር። ስለዚህ የጠቅላይ ሚኒስትሩ ንግግር የሰላም መንገድ፣ የሰላም በር እንዳለ የሚያመላክት ነው። ይህ ለአካባቢውም ሆነ ለክልሉ ሕዝብ እንዲሁም ለሀገሪቱ ተስፋን የሚሰጥ ነገር ነው። ስላለፉት ችግሮች ማውራት ብቻ ይህንን ችግር ስለማይፈታ በእንዲህ አይነት ሁኔታ ለሰላም ትኩረት ሰጥቶ ችግሩን ለመፍታት መታቀዱ አንድ ነገር ነው። እነዚህ ምሁራን ከመንግስትና ታጣቂዎቹ በተጨማሪ ሌሎቹም አካላት ለሰላም ስኬቱ ጉልህ አስተዋጽኦ ማበርከት አለባቸው ብለዋል።
ከዚህ በፊትም በአባገዳዎች፣ በታዋቂ ሰዎች፣ በእምነት አባቶችና በተለያዩ ባለድርሻ አካላት ጋር ሰፊ ውይይትና ድርድር ሲያደርጉ ቆይተዋል። ግን ውጤቱ እንደተጠበቀው ጥሩ አልሆነም። አሁንም ያ ነው ኤክስቴንድ አድርጎ እስካሁንም እዛ አካባቢ ችግር እየፈጠረ ያለው። ስለዚህ ምንድን ነው አሁንም መደረግ ያለበት? ሰፈን ብሎ ነገሮቹን በሰላማዊ መንገድ መፍትሄ እንዲያገኙ ማድረግ ነው። ማህበረሰቡን ማሳተፍ ልክ እንደ በፊቱ አባገዳዎችም ሊሆኑ ይችላሉ፣ የእምነት አባቶች እና ታዋቂ ሰዎች ኢንቮልቭ ማድረግ መቻል አለባቸው ብዬ ነው የማስበው። ለምን አሁን በዋናነት ዋጋ እየከፈለ ያለው እዛው አካባቢ ያለው ማህበረሰብ ስለሆነ፣ ያ ደግሞ ትክክለኛ መፍትሄ የሚያገኘው ማህበረሰቡ የመፍትሄው አካል መሆን ሲችል ብቻ ነው። እና እዛው አካባቢ የምንቀሳቀሰው ኃይልም ጥያቄውን በድጋሚ በሰላማዊ መንገድ መፍትሄ እንዲያገኝ ከፍተኛው ድርሻ የመንግስት ስለሆነ መንግስትም በተቻለው መጠን መንቀሳቀስ መቻል አለበት ብዬ አስባለሁ።
በውጊያ አሸናፊ ማንም አይደለም፣ ተጎጂ ነው ህዝብ የሚሆነው ማለት ነው። ስለዚህ ጠቅላይ ሚኒስትሩ ፓርላማ ላይ ያወሩትን ነገር በተግባር የኦሮሚያ ህዝብ ይፈልጋል። በተለይ በምዕራብ በኩልና በጉጂ በኩል ያለው ኦሮሞ ጉዳይ በጣም ስለሚያሳስብን ነገ ተለጉዳ ሳይሉ ምንም ቢሆን ተደራድሮ ህዝቡ ሰላም እንዲያገኝ ማድረግ አለባቸው ነው። ለምን እንደዚህ የመሰሉት ውጊያ ላይ ተጎጂ ህዝብ ነው። ከህዝብም በላይ እናት ናት፣ ልጅ ናት። ትኩረት እንደምናየው ማለት ነው። በሀገሮች ከዚህ በፊትም ጥረት አድርገዋል። ቁጭ ብሎ ቤቱ ጋር ፍል እንዳደረገ አስበው ቁጭ ብሎ ተመካክሮ አሁንም ሁለተኛ አማራጭ ለመስጠት ሁለቱንም ቢያስታርቅ ለአንዱ ጎራ ወግኖ ሳይሆን የእነሱ የሚፈልጉት ሰውን ጠርቶ የእነሱ ሽማግሌ እንዲልኩ ማድረግ መጠየቅ፣ ማን እንዲዳኛቸው እንደሚፈልጉ ከመጋ ማለት እንደሚፈልጉ ይሄንን በሰከነ ፖለቲካ አሁን ዓለም ባለበት ፖለቲካ አብሮ ተስማምቶ የሆነ ስምምነት ቢያደርጉና ሀገሪቷና አካባቢ ሰላም እንዲመጣ እኛም እንጠይቃለን።
በመንግስትና በኦሮሞ ነጻነት ግንባር አመራሮች መካከል በአስመራ የተደረሰው የሰላም ስምምነትን አልቀበልም ብሎ በምዕራብና ደቡብ ኦሮሚያ የሚንቀሳቀሰው ሸማቂ ቡድንና በመንግስት ኃይሎች መካከል በሚፈጠረው ግጭት የህብረተሰቡ ሰላም ላይ አደጋ በመጋረጡ የአካባቢውን ነዋሪዎች ስጋት ውስጥ እንደከተታቸው ስንዘግብ ቆይተናል። ይህ የሰላም ተነሳሽነት ምን ላይ እንደደረሰም ተከታትለን የምንዘግብ ይሆናል። ለአሜሪካ ድምፅ ናኮር መልካ ከአምቦ
አመሰግናለሁ። ናኮር፣ ከአምቦና ከአርሲ ደግሞ ወደ ደሴ ልውሰዳችሁ። ስውር ቡድኖች የመንግሥትን መዋቅር እየተጠቀሙ ኢትዮጵያ ውስጥ የተረጋጋ ሰላምና የሕግ የበላይነት እንዳይሰፍን እየጣሩ ናቸው ይላሉ እዚያ ምሁራን። በትናንቱ የኢትዮጵያ የሕዝብ ተወካዮች ምክር ቤት ልዩ ስብሰባ ላይ ጠቅላይ ሚኒስትሩ በሰጡት ማብራሪያ ላይ መስፍን አራጌ ከደሴ ተከታዩን አጠናቅሯል።
በወሎ ዩኒቨርሲቲ የሰላምና ልማት ትምህርት ክፍል መምህር የሆኑት ሰብስብ ሐዲስ የትናንትናው የህዝብ ተወካዮች ልዩ ስብሰባ የአገሪቱን ተጨባጭ ወቅታዊ ሁኔታ ያመላከተ እንደሆነ ይናገራሉ። በተለይ ጠቅላይ ሚኒስትሩ ባነሱትና የአገሪቱን ደህንነት ስጋት ላይ በጣለው የኢመደበኛ ቡድኖች መሳሳብና እንቅስቃሴ፣ በዝምድናና በጥቅም ላይ በተመሰረቱ ጥልፍልፍ ትስስሮች ዙሪያ ተከታዩን አስተያየት ሰጥተዋል።
በዝምድናና በአካባቢ ወይ አለፍ ሲልም ቤተሰብ ወይ ደግሞ በብሔርም ወይ በሃይማኖት መተሳሰሩ ባሳለፍነው ስርዓት ውስጥ በመንግስት ደረጃ መንግስት ያለማመደው አንዱ ነገር ነው። ትናንትናም በቡድን በአካባቢ በጎጥ በብሔር ወዘተረፈ ሲሳሳቡና ሲቧደኑ ነበረ። ያ መሳሳብና መቧደን አሁንም ቀጥሏል። እሳቸው ከእሳቸው መምጣት በፊት ስለነበረው ችግር ነው በአብዛኛው ትኩረት የሰጡት። ያ ችግር ስለቀጠለ ነው አሁን እሳቸው የሚመሩትን መንግስት እየተቸገረ ያለው ብዬ አምናለሁ በግል።
እነዚህ ለአገር ጉዳት፣ ለህዝቦች ደህንነት ስጋት የሆኑ አደረጃጀቶች በዋናነት የመንግስት መዋቅሩን መጠቀሚያ እያደረጉት መሆኑን መንግስት በቅጡ ሊገነዘብ ይገባል ይገባዋል ባይ ናቸው።
በተለይ ያለፉት አፋኝና ጨቋኝ ህጎች አንዱ እኮ የዚህ የጥልፍልፍ ግንኙነትና ተጽዕኖ ውጤት እኮ ነው። ግን በደንብ መረዳት የሚያስፈልገው ይሄ ሴት ካፕቸር እርሳቸው ያሉት ሁላችን የምንስማማበት አሁን ያለውም ይሄ ኢንፎርማል አደረጃጀት ያለውም ስሩም በመንግስት መዋቅር መሆኑ በደንብ መታወቅ ያስፈልጋል። የበቀለውም ያደገውም መንግስት መዋቅር ውስጥ ነው። ተጽዕኖ የሚፈጥረውም አሁን ያለውን ዶክተር አብይን መንግስት እየተገዳደረ ያለው እዛው መንግስት ውስጥ በቅሎ ነው። የመንግስትን መዋቅር የመንግስትን በጀት፣ የመንግስትን ጸጥታ፣ የመንግስትን ኔትወርክ ተጠቅሞ ያለ አደረጃጀት ነው። በውጭ ያሉት እነዚህ አሁን የመደበኛ አደረጃጀቶች የምትላቸው ለተወሰነ ጊዜ ያን የመንግስት ኔትወርካቸውን ብትቆርጥባቸው እንደ ጋንሰር ቡቃያ በደቂቃ ውስጥ ይጠወልጋሉ። እስካሁን ሊጠወልጉም ያልቻሉት ሊዳከሙም ያልቻሉት በቀጥታ በመንግስት እግር ላይ ስለበቀሉ ጭምር ያንን የመንግስት ሽፋናቸውን ብታነሳው በአንድ ቀን ይጠወልጋሉ። አደረጃጀቶች ለምሳሌ መውሰድ እችላለሁ። ኦሮሚያ ውስጥ ቄሮ ኦነግም ምንም ስናነሳ የትግል ተቋማት ነበር ብለን የምናስብ ናቸው የበቀሉትና ሰስቴን ያደረጉት በመንግስት መዋቅር ውስጥ ስለሆነ ኦሮሚያ ውስጥ የሚፈጠረውን ችግር ህዝቡ እየተናገረ ማህበረሰቡ እያመነ የክልሉ መንግስት እንኳን ማወቅና ይሄንን ማመን አልፈልግም ለምን ክልሉ መንግስት ውስጥ ነው የበቀለው አማራ ክልልም ውስጥ በተመሳሳይ መንገድ እንደነዚህ አይነት አደረጃጀቶች የመንግስት መዋቅር ውስጥ ስለበቀሉ እመራለሁ የሚለው የክልሉ መንግስት አደረጃጀት ይሄንን ቢያውቀው እንኳን እርምጃ መውሰድ አይችልም ለምን ራሱ ግር ላይ ነው የበቀሉት እርምጃ ከወሰደ የራሱ ንግር ቆርጦ እንደሚጥል ያውቀዋል አሁን ግን ምንድነው እየተባለ ያለው ሌላ አካል ነው ከመንግስት ውጪ ያለ ወይ ኢንፎርማል አክተር ወይ አደረጃጀት ነው እየተባለ አሉ በጣም በርካታ ግን መሰረታዊ ችግሩ ያለው መንግስት ውስጥ ነው ኢንፎርማል አደረጃጀት ብትለው ጎጥ ብትለው አማራ ክልልን ለምሳሌ አሁን እየፈተነው ያለው ይሄ ነው ምንድነው ይሄ መንግስት ውስጥ ያለ አካል በሙስና በመርካታ ምክንያቶች የተጨማለቁ ስለሆኑ ራሳቸውን ለማትረፍ ያላቸው አማራጭ ስቴት ካፕቸሩን ሰፖርት ማድረግ እንደ መንግስት ያንን ማድረግ እስካላቆሙ ድረስ ያንን የሚያደርገውን ኔትወርክ ለይተው በመበጠስ ትክክለኛ መንግስት መመስረትና ማጠናከር እስካልቻሉ ድረስ አሁንም የሚያስፈራን ጠቅላይ ሚኒስትራችንም ትናንትና በስጋት የገለጹት ንግግራቸውም ይቀጥላል ምናልባትም ከዚህ ባሰ ችግር ውስጥ ሊዳርግን ይችላል ብዬ አምናለሁ።
መሐመድ ሐሰን እባላለሁ በደሴ ከተማ የአይጠየፋስ ምጭና ላይ ከክሱ ማህበር አስኪያጅ ነኝ። ከዚህ በፊት በመንግስት ኃላፊነትም ቆይቻለሁ። ክቡር ጠቅላይ ሚኒስትር ወደ ስልጣን እንዲመጡ የነበረው ግለት የነበረው ስሜት ላይ አካባቢ ላይ በሚኒስትር ደረጃ የመሰለው አካባቢ ላይ ለውጥ አካሂዷል። እስከታች ያለው መዋቅር ግን በስመ ተደምረናል ሂሳብ ኮፍያውን ቀይሮ ገባ እንጂ የበለጠ ለማጭበርበር ድል ነው የተፈጠረለት። አሁን ታች ወርደህ ብታይ አገልግሎት አሰጣጥ በሚጠበቀው መንገድ አይደለም። ሙስናን ለመታገል ይዘውት የነበረው ቁርጠኝነት ታች ሳይደርስ ተጨናግፏል። አይደለም ለውጡ ታች ሊደርስ ይቅርና በዙሪያቸው ያሉ አመራሮች እንደሆኑ ታማኝ ሆነው እያገዟቸው የማይመስል ነገር ትታዘበዋለን።
ችግሮችን በጥቂቱ እየፈቱ የመምጣት ባህልን ዓለምን ለማመዱ ግዙፍ ስጋት ጋር መንግስት እንዲፋጠጥ ምክንያት ሆኖታል ተብሏል።
እኔ በኢትዮጵያ ታሪክ እንደ ዶክተር አብይ የህዝብ ድጋፍ ያገኙ መሪ አሉ ብዬ በታሪክ አላምን። ግን ይህን የህዝብ ድጋፍ ተቋም ለማጠናከሪያ፣ የአሰራር ስርዓት ለመገንቢያ፣ ፖሊሲ ለመከለሻ ለማርቀቂያ መጠቀም አልቻሉ። ያልቻሉት ለምንድን ነው? በሰዓቱ በየጊዜው መሰራት የነበረባቸው ስራዎች ባለመሰራታቸው። እሳቸው ሲሉን የነበረው በፍቅር መታለፍና በይቅርታ መታለፍ ይቻላል ነበር እያሉ ነው ያሉት። ግን በይቅርታና በፍቅር መታለፍ ካልቻለ የህግ የበላይነት ደግሞ መስፈን አለበት። ጉልበተኛውም ደካማውም እዚህ ሀገር እኩል የህግ የበላይነት ጥበቃና አገልግሎት ማግኘት ነበረበት። ያንን ሳናደርግ ቆየን። አሁን እነዛ ሁሉ ነገር ተደማምረው የህግ የበላይነት ማስከበር ትልቁ ፈተና፣ የሀገራችን ፈተና ሆነ። በየክልሉ መንግስት ነኝ የሚል አካል መፈጠሩ አሁን ላለንበት እሳቸውም ለተናገሩት የጸጥታ ችግር እንደዳረጋቸው ነው ማምነው።
ስለታገቱት የደምቢዶሎ ዩኒቨርሲቲ ተማሪዎች ጉዳይ ግን አሁንም በመንግስት በኩል የተሰጠው ማብራሪያ ግልጽነት ይጎድለዋል ያሉ አልጠፉም።
በጣም ሲሪየስ ነው። ለማንም እናት ለማንም ወላጅ የሚያም ነገር ነው። ኃላፊነት እንዳለው ሰው አንዱ ብሔር በሌላው ላይ የሚያነሳሳ ነገር አለመናገራቸው ጥሩ ነው። ግን የሚያውቁትን ያህል ሳይሆን የተናገሩት ቀንሰው፣ ፕላስ ኢትዮጵያ ባላት አቅም እስካሁንም በነበረው ኤክስፔሪንስ አይደለም ኦሮሚያ ክልል ውስጥ ኢንተርፖል ጋር እየተባበሩ ከውጭ ሀገር ድረስ ወንጀለኛ ይመጣ የነበረበት ሀገር ነው። የኢትዮጵያ መረጃና ደህንነት ተቋም ወንጀለኛን ፈልፍሎ በማውጣት እስካሁን ተወዳዳሪ የለው።
የት እንዳሉ ማናውቅም፣ ቤተሰብም አልደረሱም፣ ትምህርት ቦታቸውም የሉም የሚል ተናግረው ተናግረዋል። እንዳንድ መሪ ምናልባት ችግሩ በዚህ መንገድ ማኔጅ ይደረጋል ብለው አምነው ሊሆን ይችላል ብዬ ስለማስብ እሱን እቀበላለሁ። በልጆቹ በኩል ስለ ስነ መንግስት እንደሚያስተምር አስተማሪም ሳስበው፣ ግን ሴቶች ስለሆኑ አይደለም፣ የአንድ ብሔር ስለሆኑ አይደለም፣ እንደ ማንኛውም ግለሰብ ግን የኔን ደህንነት ማረጋገጥ የሚችል መንግስት ያስፈልጋል። እሳቸው የመንግስትን አቋም አቅጣጫና ችግሩ ሊፈቱበት ያሰቡትን እቅድ ነበር ይናገራሉ እየጠበቅኩት፣ ያን ግን አላደረጉ። እቅዳቸው ምንድን ነው? እንድናግዛቸው
በአንድ ጉዳይ ላይ የሚንጸባረቁ ሁለት ተቃራኒ ፍላጎቶች የጠቅላይ ሚኒስትር አብይ መንግስት የህግ ማስከበር ስራውን እንዳያከናውን ማነቆ ፈጥሮበታል የሚሉም አሉ።
ሁለት ፍላጎት አለ የሚቃረሙ ራስ በራሳቸው። አንዳንድ ጊዜ ከራሱ ከመንግስት መዋቅር ጭምር እርምጃ መወሰድ ያለበት የሚል አለ። እንኳን ከባድ እርምጃና በጣም ጥቃቅን ማስተካከያቸውን ከሚወሰዱበት ሰዓት ደግሞ በተቃራኒው የሚሰለፍ ሰው አለ። ሁለቱም አሁን ያለውን መንግስት አቅም የለውም፣ ህዝቡን ወደፊት ሊመራው አይችልም የሚል ቁመና በህዝብ ውስጥ ሊፈጠር እንዲችል የማድረግና በዚህ አጋጣሚም የራስን ስልጣን በአቋራጭ ለማግኘት የሚጠቀሙበት ዘዴ።
መፍትሄው አንደኛ መንግስት የመንግስትነትን ሚና ሊወጣ ይገባል። ማሰር ማለት አይደለም፣ መደብደብ እና ምናምን እንደተለመደው በኢትዮጵያ ዴፊኒሽን ማለት አይደለም። እያልኩ ያለሁት የህግ የበላይነት ይከበር ማለት በህግ አግባብ ህግ የተላለፈ ህዝብ ላይ ጭፍጨፋ ያደረሰ ማንኛውም አካል በህግ መጠየቅ አለበት። ገዳዩንም ተገዳዩንም አንድ አዳራሽ ውስጥ አስቀምጠ በሰላም እንዲኖር ማድረግ አትችልም። ገዳዩ እየፎከረ ሟቹ እያለቀሰ ሊኖር አይችልም። ዶክተር አብይ መንግስት ይህን ማድረግ ካልቻለ እኔ ሁለተኛው አማራጭ መንግስታቸውን መበተን፣ የሽግግር መንግስት ማቋቋም አለባቸው ብያ ይሆናሉ። ምክንያቱም ሀገራችን ከመንግስታችን ስለሚበልጥ
ህዝቡ እሳቸውን መታገስ መቻል አለበት፣ እሳቸውም ደግሞ ህዝቡን መስማት አለባቸው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ከደሴ ወደ ሐዋሳ ልውሰዳችሁ። አሁን ኢትዮጵያ ውስጥ የዴሞክራሲና ማኅበራዊ ተቋማት አለመገንባታቸው ግለሰቦች የፈለጉትን እንዲያደርጉ ዕድል ሰጥቷቸው ነበረ ያሉ ምሁራን አሁንም ሁኔታው የተለየ ስለመሆኑ ማረጋገጫ እንደሌላቸውና መንግሥት ለሰላምና ለጸጥታ ጉዳይ ቅድሚያ እንዲሰጥ አሳስበዋል። የሐዋሳው ሪፖርተራችን ዮናታን ዘብዴዎስ በትናንቱ የጠቅላይ ሚኒስትሩ የፓርላማው ውሎ ላይ ምሁራንን አነጋግሮ የሚከተለውን ዘግቧል።
ጠቅላይ ሚኒስትር አብይ አህመድ ትላንት በህዝብ ተወካዮች ምክር ቤት የህዝብ እንደራሴዎች ፊት ቀርበው ለቀረበላቸው ጥያቄ መልስ ሰጥተዋል። ጠቅላይ ሚኒስትሩ ከዳሷቸው በርካታ ጉዳዮች ውስጥ የሰላምና ጸጥታ ጉዳይ አንዱ ሲሆን ኢትዮጵያ ከለውጥ በፊት የነበረችበትን ሁኔታ በማብራራት ገለጽ አድርገዋል። ይህንን የተከታተሉ ምሁራንም በአገሪቱ ዲሞክራሲያዊና ማህበራዊ ተቋማት አለመገንባታቸው በኢትዮጵያ ግለሰቦች የፈለጉትን እንዲያደርጉ እድል ሰጥቷቸው ነበር ብሏል። አሁንም የግለሰቦችና የቡድኖች ጫና ግን ስለመቅረቱ ማረጋገጫ እንደሌላቸው ለቪኦኤ ተናግሯል። ዩኒቨርሲቲ የህግና የአስተዳደር ኮሌጅ ኃላፊና በአስተዳደርና ልማት ጥናት ረዳት ፕሮፌሰር እንዲሁም የዩኒቨርሲቲው መምህር ጸጋዬ ቱኬም በአገሪቱ የተቋማት አለመገንባት ግለሰቦች የፈለጉትን እንዲያደርጉ እድል ሰጥቷቸው እንደነበር፣ ይህ ደግሞ ጠንካራ አገረ መንግስት ለመገንባት አላስቻለልም በማለት ተናግሯል። አገር ለማፍረስ የሚደረግ ጥረት ስርዓት አልበኝነትና አለ የተባለውን መደበኛ ያልሆነም በዘርና በሴራ የተሳሰረ መረብ ማስተካከል ያለበት ደግሞ ለጠቅላይ ሚኒስትሩ የሚመራው ስራ አስፈጻሚው ነው ብሏል። ረዳት ፕሮፌሰር ጸጋዬም
እነዚህን አይተው አጣርቶ መስመር ማስያዝ ያለበት መንግስት ነው፣ ኤክስኪዩቲቭ ፓርቱ ነው። ስለዚህ ትልቁን ድርሻ የሚወጣ እሱ መንግስት ራሱ ነው። መንግስት ትልቁን ኃላፊነት መወጣት አለበት። ሀገር ተማዳን የስራ መንግስት ነው የሚሆነው። ቀጥሎ ያለው ማህበረሰቡም ራሱ ያው እንደምታውቀው በአንድ ሀገር ውስጥ በጣም ብዙ ተቋማት ይኖራል ብዬ ነው የምወስደው። መንግስትም እንደ ህዝብ ቁጭ ብለው እንደዚህ አይነት ስጋት አለብኝ ብሎ ማውራት አለበትም፣ ማውራት ብቻ አለበትም፣ ስራ መስራት አለበት ብዬ ነው ማስበው።
የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር አቶ ዳየ ሞዳል በበኩላቸው የጠቅላይ ሚኒስትሩና የምክር ቤቱ ጥያቄና መልስ በምን ላይ እንደሚያተኩር ባናውቅም በተመረጡ ጉዳዮች ላይ ውይይት አድርገዋልም ብሏል። የጓጉለትም የታገቱ ተማሪዎች ጉዳይ እንደነበር ተናግረው በጉዳዩም ላይ የሰጡት መልስ ሁለት መልክ አለው ብሏል።
በአንድ በኩል የጉዳዩን ውስብስብነት የሚገልጽ ቢሆንም በሌላ በኩል የመንግስት ለልጆቹ ስንል መረጃ ማውጣት አልቻልንም ያሉ ነገር በአንድ በኩል ለመቀበል ይልና እንደ ወላጅ ስታስበው ግን ያንን ሁሉ ጊዜ ዘግተው መቆየቱን እና የሰጡት ምላሽ አጥጋቢ ሆኖ አላገኘሁትም።
ከፌዴራል የመንግስት ስልጣን የተነሱትን የህወሓት አባላትን በተመለከተ ለቀረበላቸው ጥያቄም ጠቅላይ ሚኒስትሩ የሰጡት መልስ አግባብነት ያለው ነው ብሎ እንደሚያምኑም ተናግሯል። ከደቡብ ክልል የሚነሱ የክልልነት ጥያቄንም በተመለከተ ጠቅላይ ሚኒስትሩ የተናገሩት የህግ ክፍተትም ተጨባጭ ነው ሲሉ ተናግሯል። የተወሰነ ቡድንና ግለሰቦች የመንግስትን እጅ በመጠምዘዝ በቁጥጥር ስር አውሎ ነበር ያሉት አቶ ዳያሞም የደቡብ አፍሪካን ልምድ በምሳሌነት በማንሳት ያስረዳሉ።
ጠቅላይ ሚኒስትሩ የነበሩበት አካባቢ ደህንነቱ ምናምን ካለ የበለጠ እውቀት ይኖራል። እንደ ዜጋ እኔ እንደ ባለሙያ ግን ስቴት ካፕቸሪዝም እዚህ ሀገር እንደነበረ በጣም እርግጠኛ ነኝ። ስቴት ካፕቸሪዝም ምሳሌ የሚሆነው ሳውዝ አፍሪካ ነው። በጎሳ በዘመድ ብቻ አይደለም፣ በጥቅም በገንዘብ ይዞ ሳውዝ አፍሪካ። እኛም ሀገር የሰዎችን አሁን ፍርድ ቤት የሰውን ክብር መንካት ጥሩ አይደለም ከሚል እንጂ ሄደህ መሬት ማንጅ እንዳለ ታለ የተወሰኑ በዘርም ይሁን በምንም ይሁን ብቻ ቢዝነስ ፍሪ ማርኬት ኢኮኖሚ አልነበረም። የተወሰኑ ቡድኖች ናቸው ግለሰቦች ኔትወርክ ነው መሬትን የወሰዱበት። ሄደህ ወደ ሸካ የደቡብ ኦሞ ስትሄድ ስቴት ካፒታሊዝም እንዳለ ግልጽ ነው። ለዚህ ነው ዘይትን የሚያክል ነገር የምናጣው። እነኚህ እጥረቶች የኔትወርክ ጉዳይ ነው እና በደንብ ነው የነበረው። አሁን ምን ያህል ተወግዷል የሚለውን የጠቅላይ ሚኒስትሩን ያህል በጣም እርግጠኛ አይደለሁም፣ ግን ትክክል ስቴት ካፕቸሪዝም ነበረ።
በአንድ ሀገር ውስጥ ሁለት የታጠቀ መንግስት ወይም አካል አይኖርም ያሉት የፖለቲካ ሳይንስ ምሁሩ አቶ ዳያሞ የሰላምና የጸጥታ ጉዳይ ጊዜ የሚሰጠው ጉዳይ አለመሆኑ ተናግሯል።
በአንድ ሀገር ሁለት መንግስት ሊኖር አይችልም። እኔ ፖለቲካል ሳይንስ ተማሪ ነኝ። ምንድን ነው ዲፋይን የምታደርገው መንግስት የሚባለውን an institution that claims monopoly of legitimacy but መንግስት ብቻ ነው ሲፈልግ አምባገነን ይሁን ዲሞክራሲ ይሁን ለሌላው ጉልበተኛ ህዝቡን ከፍተ ለቀ ሰላም አይባልም። ከአንድ መንግስት ሲንፈራ የነበረው ነገር አሁን በየሰፈሩ መንግስት የሚሆነው ነገር ተጠያቂው ግን መንግስት ነው። ምንድነው መሆን ያለበት? ፖለቲካና ሴኩሪቲ በደንብ መለያየት አለበት። የጸጥታ አካላት ሙሉ መብት ሊያገኙ ይገባል። የፍትህ አካላትም ነጻ ወጥተው ለጸጥታ አካላቱና ፍትህ አካላት ፓርቲው ከዛ አካባቢ መራቅ አለበት። ብጥብጥ የሚያስነሱት ፖለቲከኞች ናቸው፣ መደራደሪያቸው ነው። ምርጫም ሊካሄድ ከሆነ ሰላም በደንብ መስፈን አለበት፣ ካልሆነ ምርጫው መተላለፍ አለበት። ትላንት እሳቸው ያሉትን ያልተቀበልኩት እሱ ላይ ነው።
የሰላምና ጸጥታ ጉዳይ በተመለከተ ከአቶ ዳያሞ ጋር ተመሳሳይ ሀሳብ ያላቸው የዩኒቨርሲቲ ረዳት ፕሮፌሰር አቶ ጸጋዬ ቅድሚያ ሊሰጠው እንደሚገባም ተናግሯል። ምሁራን ህግ ማስከበር ካልተቻለ የአገሪቱ ህልውና አደጋ ላይ ይወድቃልም ብሏል።
አሁን በትንሹ ህግን ማስከበር ሲያቅተን፣ ሰላም ለማስከበር ሲያቅተን ይሄ ነገር እየገፋ ሄድና የሀገራችን ሁኔታ ራሱ ህልውና ራሱ አደጋ ውስጥ የማይወድቅበት ምክንያት የለም። እኛ የተለየን አይደለንም፣ ሌሎች ሀገራትም እንዲሆኑ ነው። እዛ ደረሰት። ስለዚህ መንግስት በቻለው መጠን መስራት አለበት። የመንግስት ድሮል ብቻ አይደለም ማህበረሰቡም ሁሉም ተቋማት ድርሻቸውን መወጣት አለበት ይባቸው በየነ ማሰው። ጭራሻ ላይ ደርሰን ከመለስ ካሁኑ የሚጠበቅብንን ኃላፊነት መንግስትም ከሱ የሚጠበቀውን ማድረግ አለበት።
ጠቅላይ ሚኒስትር አብይ አህመድ ትላንት በማብራሪያቸው ከለውጥ በፊት በርካታ የተጠላለፉት ስትሮችና እሳቸው ያልተገቡ ኔትወርኮች የሚሉት ግንኙነቶች አገር መንግስቱን በግለሰቦችና በቡድኖች እጅ የጣለ ነበር ብሏል። ይህንን በውል አለመገንዘባችንም ፈታኝ አድርጎታልም ሲሉ ተደምጠዋል።
ስልጣን ስደብ በራሱም ውስንነት ነበረው። መገንዘብ ስንጀምርም ያ ኔትወርክ በምን ሊፈታ ሊበጣጠስ እንደሚችል ያለመፈጸም የሚያስደኘት አለመቻልም ሁለተኛ ፈተና ነው። ይሄ መንግስትን በቁጥጥር ስር ያዋለው ኢንፎርማል ኔትወርክ ስልጣን በተረከብን ማግስት ብን ብሎ የጠፋል ነበር። ጠቅላይ ሚኒስትሮች ይቀያየሩ እንጂ ስቴት ካፕቸር ያደረገው ያልተገባ ኔትወርክ በጥቅም በዘር በዝምድና በጓደኝነት የተሳሰረው ኔትወርክ ወዲያው አልተበተነም፣ አልጠፋም፣ አልታወቀም፣ መፍቻ ቁልፉም አልተገኘም፣ ወዲያውም አልጠፋም። ስራ በተጀመረበት ወቅት ከውስጡ አንዳንድ ገመድ መለየትና መበጠስ ስንጀምር መላ ኔትወርኩ የቆመ ተበጣጥሶ ያለቀ የመሰለንም ስተት ነበር። እስከ ታችኛው አስፈጻሚ አካል ውስጥ በከፍተኛ ደረጃ የተደራጀ ሲፈልግ ማስኬድ ሲያሻውም ማስቆም የሚያስችል የደረጀ ትስስር ነበረው።
ምሁራን ሀሳባቸውን ሲያጠቃልሉ አሁን አሉ ተብሎ የተለዩ ጉዳዮች በአስፈጻሚው አካላትና የዲሞክራሲና ማህበራዊ ተቋማትን በማጠናከር በአጭር ጊዜ ውስጥ ሊፈቱ ይገባልም ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳ።
አመሰግናለሁ ዮናታን። ክቡራትና ክቡራን አድማጮች፣ ለመጨረሻ የያዝነው የሐኪሙን ይጠይቁ ዝግጅት ነበር። አሉላ ሐኪሙን ይጠይቋል። ይጠይቃል ሐኪም?
ሐኪሞች ተጠይቀዋል። ከአንድም ሁለት አሳሳቢው ኮሮና ቫይረስ ወረርሽኝ ዙሪያ የተደረገ ጠበቅ ያለ ውይይት ነው። የሚያሳስቡትን ዜና ላይ ያሉትን ጨምሮ አንስተናል። ሰዓታችን ግን የፈቀደ አይመስልም ወደ ትግርኛ ካልፈሰስን በቀር
ከፈቀዱልን
ሰለሞን እንግዲህ ለቅምሻ ያህል ሊሆን ነው። ዶክተር ቀደም ብለን አስተዋውቀናል። ዶክተር ሊያ ታደሰ የኢትዮጵያ ጤና ጥበቃ ሚኒስትር ዴታና ዶክተር ዳውድ ሰይድ ሲራጅ ከዓለም አቀፍ ጉዞ ጋር የተዛመዱ የሕክምና ጉዳዩ ክትትል ክፍል ዲሬክተርና እንዲሁም የተላላፊ በሽታዎች ሕክምና ባለሙያ ናቸው። ባጭሩ አሳሳቢነቱን ከሚመለከቱበት እናስተዋውቃለን። ዶክተር ሊያ ይቀድማሉ።
በአጠቃላይ ይሄ በሽታ ሁኔታ እየጨመረ መሄዱ እና አሁን ባለበት ደረጃ በየሀገሩ ያለው ሁኔታ ለሁሉም አሳሳቢ ነው። የበሽታውም ሁኔታ አለመታወቅ እና የተለያዩ ሀገሮች ደግሞ ያንን የመቋቋም አቅም ጠንካራ አለመሆን ለእኛ አይነት ሀገሮችም ለሁላችንም አሳሳቢ ጉዳይ ነው። እንዴት ነው የምንከላከለው ብለው እንግዲህ በዋነኛነት ዓለም አቀፍ ኢመርጀንሲ ተብሎ ሲታወጅ ሀገሮች በአንድነት ጠንካራ በሆነ ትብብር መከላከል እንዲችሉ እና ማስቆም ጥናቶች በአስቸኳይ እየተደረጉ ይህን በሽታ ማስቆም ወይም ክትባት ማግኘት የሚቻልበት መንገድ ላይ ነው እንግዲህ ብዙ ሀገሮችም እየሰሩ ያሉት። ነገር ግን ያው ማስፋፋቱን ለመቀነስ ራሷ ቻይና የወሰደችው እርምጃ ራሱ እንግዲህ ትልቅ ነው። ይህ በሽታ በተለይ በዋነኛነት በትልቅ
የኢትዮጵያውን አሳሳቢነት እየተናገሩ ነው። ዶክተር ሊያ በሰፊው ውይይታችን ላይ በደንብ ያብራራሉ። ዶክተር ዳውድ ደግሞ በተለይ ከአየር በረራ ጋር ወደ ቻይና ከሚደረግ በረራ ጋር የተያያዘውን አስተያየት ሰጥተዋል።
አንድ ነገር መናገር የምፈልገው ስለ ኢትዮጵያ ምንድን ነው፣ አንድ እድል ነው ያለን እኛ ኢትዮጵያ እውነት ለመናገር ምክንያቱ እንዳይገባ መከላከል ካልቻል አንዴ ኢትዮጵያ ውስጥ ይሄ ህመም ከገባ የጤና ተቋሙ ጥንካሬ ግን የጤና ሕክምና ተቋሞቹ የተሟሉ ስላልሆኑ ባለሙያ እንኳ ብዙ አስቸጋሪ አይደለም፣ ምክንያቱ ቀላል ነው መከባከብ እንደምትችል በሽተኞቹን። ግን የጤና ሕክምና ተቋሞቹ የተሟሉ ስላልሆኑ አይዞሌት የማድረግ ኳራንቲን የማድረግ አሁን ለይቶ ኢቭን የጭንብል በተፈለገው ብዛት የማስገባት እቃዎችን ተጠቅሞ የመጣል ያ ሁሉ ነገር የተሟላ ስላልሆነ አገራችን እና ሲብስ ደግሞ ቬንትሌተር የሚያስፈልጋቸው በሽተኞች አሉ። የቬንትሌተር አቅማችንም በጣም የተወሰነ ስለሆነ ተገባ በኋላ እንሰራለን የሚለው ነገር እዚህ ላይ ብዙ የሚያስኬድ አይደለም። አቅማችን በሙሉ ወይ መቀነስ ፍላይቱን ወይ ማቆም ፍላይቱን ወይ ደግሞ ህመሙ እንዳይገባ ኤርፖርት ላይ የሚደረግ እንቅስቃሴ ላይ ነው መሰራት ያለበት ብዬ ነው ማለት ነው።
ዶክተር ሊያ ለመከላከል እየተሰራ ያለውን ስራ ጨምሮ በሰፊው ያብራራሉ። በሁለቱም ባለሙያዎች ጋር የተደረገው ውይይት በድረገጻችንና በፌስቡክ ታገኛላችሁ።
አመሰግናለሁ አሉላ። ክቡራትና ክቡራን አድማጮች በነገው ምሽትም ጠብቁን ለሌሎችም የወቅቱ ዘገባዎች። በነገራችን ላይ ቀደም ሲል ያስተላለፍ ነው በጠቅላይ ሚኒስትሩ የትናንትና የፓርላማ ውሎ ላይ የተነሱ ትንታኔዎች፣ ትችቶችና ምክር አዘል ሀሳቦች ይቀጥላሉ። እናንተም በተለያዩ ማኅበራዊ ገጾቻችንና በስልክ በኢሜይል ሀሳቦቻችሁን እንዲሁ አንሸራሽሩ። ነገር ግን በዘለፋ የታጨቁ መጠራጠርና ሁከትን ለመዝራት የታለሙ የብልግና መልእክቶችንና ቃላትን የያዙ አስተያየቶችን አናስተናግድም። ከገጾቻችን ላይ ለማጥፋትም እንገደዳለን። ዝግጅታችን አበቃ። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። እስከዚያው በእኔ በኩል ሰላም ጤና ይስጥልኝ። ሰሎሞን አባተ ነኝ ሳስተናግዳችሁ የቆየሁት።